ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርትዝ ኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን nota.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ህዳር 10 ቀን 2013 ዓመተ ምህረት ነው። ስመተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ህዳር 10 ቀን 352 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። አድማጮቻችን ዝግጅታችንን በዜና እንጀምራለን። በማስከተልም ችግሩ ዛሬም ፖለቲካው ነው በሚል ርዕስ ከዝግጅት ክፍላችን የቀረበው የዕለቱ አደታ። በማስከተልም የትግራይ ህዝብ ለወያኔ ማገዶ መሆን የለበትም በሚል ርዕስ የቀረበ ሌላ አደታ። በመጨረሻም ኢያፓ የወያኔን ዘረኛ አገዛዝ ስልጣን ሳይዝ ጀምሮ ያጋለጠውና የታገለው ነው። በጥቅምት ወር 1993 ዓመተ ምህረት የዘረኝነት መሰረቱና መዘዙ በሚል ርዕስ በፍኖተ ዲሞክራሲ ተላልፎ የነበረውን ጽሑፍ አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
በትግራይ የተካሄደ ያለውን ጦርነት አስመልክቶ ከረቡዕ ህዳር 9 ቀን ወዲህ ምን አይነት ሁኔታ ላይ እንዳለ ከወታደሩም ሆነ ከወያኔ በኩል የተለየ መግለጫ ባይሰጥም ሽሬን የተቆጣጠረው ሰራዊት በአክሱምና በሽሬ መካከል የሚገኙትን ሰለከለካና ውቅሮ የተባሉትን ትንሽ ከተሞች መቆጣጠሩን አንዳንድ ምንጮች እየተናገሩ ይገኛሉ። ከዚህ ዜና ጋር በማምታታት ይሁን በራሳቸው በኩል ያገኙት ትክክለኛ ዜና መሰረት በማድረግ አንዳንድ ምንጮች በመስራቅ ትግራይ ያለችውንና ከመቀሌ ከተማ 45 ኪሎ ሜትር ርቀት ላይ የምትገኘው የክልተ አውላሎ ዞን ዋና ከተማ የሆነችውን ውቅሮ ከተማ ተይዛለች በማለት ዘግቧል። ውቅሮ ወታደራዊ ካምፕ ያለበት የወያኔም ጦር ማከማቻ የሆነች በመሆኗ ለመያዝ ከፍተኛ ውጊያ የሚጠይቅ መሆኑን ብዙዎች ይናገራሉ። ብርሃኑ ጁላ ረቡዕ ዕለት በሰጠው መግለጫ ከዛላምበሳ የተነሳው ሰራዊት ወደ እዳጋ ሐሙስና ወደ ውቅሮ እየገሰገሰ ነው በማለት መናገሩ ይታወቃል። በአሁን ወቅት ሰራዊቱ ወደ መጥቀሌ መጠጋቱንና የመጨረሻ እርምጃ ለመውሰድ በመዘጋጀት ላይ መሆኑን እነዚሁ ምንጮች ዘግበዋል። በተያዘ ዜና የሽሬ ከተማ በሰራዊቱ መያዙንና የአክሱም ከተማ በወያኔ ልዩ ኃይል ቁጥጥር ስር መሆኑን ደብረጽዮን በስልክ የጽሑፍ መልእክት ለሮይተር የገለጸ መሆኑን ሮይተርስ ዘግቧል። ከዚህ በተጨማሪም የትግራይ ኮሙኒኬሽን ጉዳይ ቢሮ የደብረጽዮንን አጭር መግለጫ አሰራጭቷል። ደብረጽዮን በመግለጫው ይህ ሁሉ ግፍ ባገዛዙ የተፈጸመባቸው የሚገኘው መብት ይከበር የሚል ፍትሃዊ ጥያቄ በማንሳታቸው መሆኑን ገልጾ ከጠላት ጋር የሚደረገው ፍልሚያ መቀጠሉንና በገጉበት እግር እየተከተልን እንፈጃቸዋለንም ብሏል። ደብረጽዮን መግለጫውን በመቀጠል እስካሁን ጠላት ከባድ ጉዳት ደርሶበታል ካለ በኋላ ወራሪውን ሰራዊት በሁሉም አካባቢ ወደ ውስጥ አስገብተን በአጭር ጊዜ ውስጥ በታትነን እንጠርጋቸዋለንም ብሏል። በሌላ ዜና አረቡ ህዳር 9 ቀን ማምሻውን የፌደራል ፖሊስ ኮሚሽን ባወጣው መግለጫ የአገር ክህደት ወንጀል ፈጽመዋል የተባሉ የጀነራል የኮሎኔል የሻለቃና የሻምበል ማዕረግ ያላቸው 76 የሚሆኑ የውያኔው ቡድን መኮንኖች የፍርድ ቤት የመያዣ ትዕዛዝ እንደወጣባቸው ገልጿል። እነዚህ የውያኔ መኮንኖች በአሁን ወቅት በስራ ላይ ያሉና በጥሮታ የተሰናበቱ የሚገኙበት ሲሆን ከመካከላቸውም በሶማሌ አካባቢ ከፍተኛ ግፍ ሲፈጽም የነበረ ገብሬ የሚባለው ጀነራል እንደሚገኝበት ታውቋል። ከዚህ በተጨማሪ ቀደም ብሎ የእስር ማዘዣ የወጣባቸው ቀንደኞች የውያኔ መሪዎች ጥፋት ከማድረስ እንዲቆጠቡና በሰላም እጃቸውን እንዲሰጡ አገዛዙ በድጋሚ ጥሪ አድርጓል። ከመቀሌና ከትግራይ አካባቢዎች የተለያዩ የዓለም አቀፍ ድርጅቶች ሰራተኞቻቸውን በማስወጣት ላይ ናቸው። በተለያዩ የሳተላይት መገናኛዎች ከሰራተኞቻቸው ጋር ግንኙነት ያላቸው ድርጅቶች ሰራተኞቹ በአፋር በኩል እንዲወጡ መመሪያ እየሰጡ የሚገኙ ሲሆን ረቡዕ ህዳር 9 ቀን ብቻ ከ200 በላይ የሚሆኑ የተባበሩት መንግስታት ድርጅት ሰራተኞች ከትግራይ እንዲወጡ መደረጉን ተገልጿል። ወደ ሱዳን የሚወጡ ስደተኞች ቁጥር ከቀን ወደ ቀን እየጨመረ ሲሆን በአሁን ወቅት ከ36000 በላይ ስደተኞች እንደሚገኙ የተባበሩት መንግስታት ድርጅት ምንጮች ገልጸዋል። ብዙዎቹ በችግር ላይ እንደሆኑ መሆናቸውና መጠለያዎቹ መጣበባቸው ተጨማሪ ለመስራት እቅድ ያለ መሆኑም ተነግሯል። በኮንሶ ዞን የኦነግ ሸኔ አሸባሪዎች በፈጸሙት የተቀነባበረ ጥቃት ከ70000 በላይ የሚሆኑ ዜጎች ከቤት ንብረታቸው መፈናቀላቸው ተነገረ። ካለፈው ሳምንት ጀምሮ በተከታታይ በደረሰው ጥቃት ቢያንስ 15 ሰዎች መገደላቸውና እንዲሁም ቁጥራቸው እስካሁን ያልታወቀ ብዙ ዜጎች የአካል ጉዳተኞች መሆናቸው ሲታወቅ በርካታ ቤቶች መቃጠላቸውም ተነግሯል። በቤንሻንጉል ጉሙዝ መተከል ዞን ውስጥ ማሸባሪዎች የሚፈጽሙት ግድያ እየቀጠለ መሆኑ እየተነገረ ነው። ከህዳር 4 ቀን ጀምሮ እስከ ዛሬ ድረስ አባራ በቆየው ጥቃት የበርካታ ሰዎችን ህይወት የቀጠፈ ሲሆን ያምና አንግቶክ ከተባሉና ከሌሎች ቀበሌዎች ተፈናቅለው ድባጤ አንደኛ ደረጃ ትምህርት ቤት ውስጥ የተጠለሉ ወደ 3000 የሚደርሱ ዜጎች በከባድ ረሃብ ላይ እንደሚገኙ ከአካባቢው የተገኘ ዜና ይገልጻል። ከተለያዩ ቀበሌዎች የተፈናቀሉ ዜጎችም ሻኛና መንታውሃ ከተማ በችግር ላይ ይገኛሉ ተብሏል። የዜና ምንጮች አሰባስበው ከዘገቡት መረጃ እንደተገኘው በአሁን ወቅት 2680 ተፈናቃዮች በጋለሳ ቀበሌ፣ 1500 ተፈናቃዮች በዳሊቲ ቀበሌ፣ 4200 ተፈናቃዮች ደግሞ በድባጤ ቀበሌ የሰፈሩ መሆናቸውን ለማወቅ ተችሏል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
Tu te dije sabes que ከጀርባሽ ላይ ሳልወርድ ግዴ በግሮች ችግርሽን ሳላውቅ ይሄውና ርጌ ማልገቴን አታወርድ ምክንያት ፈልጌ ሆሽ የልጇ ሌላ ተወጋች ሲሉኝ አላመን ኩም ነበር እስኪ
የሐሙስ ህዳር 10 ቀን 2013 ዓ.ም ምህረት የፍኖተ ዲሞክራሲ አተታ ችግሩ ዛሬም ፖለቲካው ነው። ገዢ ክፍሎች የመጣባቸውን ቀውስ ይዘት መሸፋፈን መደበቅ ልምዳቸው ነው። ህዝብን ያደናግራቸዋልና ወጣም ወረደም ግን ምክንያቱ መንስኤው ምንድነው ስንል ፖለቲካው መሆኑ ግልጽ ይሆናል። ሀገራችን ከከባድ ቀውስ መውጣት ያልቻለችው በፖለቲካው መስክ ተፈላጊው መሰረታዊ ለውጥ እውን ሊሆን ባለመቻሉ ብቻ ነው። በመቀሌ የነበረው መከላከያ ጦር በወያኔ ተጠቃ ሳይሆን ዋናው ችግር ወያኔ የሚባል ጉድ መኖሩና መቀጠሉ ነው። ኮሎኔሉ ጦሩን አጋልጦ በማስጠቃቱ ነው። ወደ መሰረቱ ስንመለስ ደግሞ ችግራችን ዘረኛ አገዛዝ በላያችን ላይ መስፈኑ ነው። እነ ስብሃት ባብዲሳና ጋቢሳ አራርሳ መተካታቸው ዴሞክራሲያዊ የሽግግር ሂደትን እውን ማድረግ አለመቻላችን ነው ዋና ችግራችን እንጂ ህዝብ እርስ በርሱ ሊፋጅ ወስኖ በፈጠረው ቀውስ አይደለም። የኢትዮጵያ ህዝብ አብሮ ሊኖር አይችልም የማይፈታ ቀራን ያለውና መገነጣጠል አለበት የሚለውን መርህ የጻፉት ወያኔዎችና መሪዎቻቸው ናቸው። ያኔ መሪዎቻቸውን ይጨምራል ይክስ። በነገራችን ላይ የጎንደር ወሎን አፋርን መሬት ተቀለው የታላቋ ትግራይ መዘዘኛ ካርታን ደደቢት ሆነው የሰሩት ሁሉም ናቸው። ቀውሳችን ችግራችን ወያኔ ነው። ለዚህ ስርዓት የሰገዱ አገልጋይ ሆነው የቆዩና ዘረኝነትን የሚጋሩት ማናቸውም ቢሆኑ ለኢትዮጵያ አለኝታ ሊሆኗት አይችሉም። መሰረታዊው ችግር ሲቆፈር ዘረኝነት ነውና ዘረኝነት ደግሞ ክህደት በልግና ጦርነት ልዩነት ጥላቻ አረመኔነት ሆኖ ቆይቷልና ለዘመናት አብሮ የኖረው ህዝብ እንዲያው በዘፈቀደ ጠበኛና ጣላት አይሆንም። ምክንያት መኖር አለበት። ምክንያቱ ሲገኝ ችግሩ ምንጩ ይታወቅና ሊወገድ ጉዞ መጀመር ይቻላል። ወያኔ በጥራቻ ኢትዮጵያን ሊያጠፋ ወስኖ በመነሳቱ ይህ የሻቢያም የኦነግም አቋም ነው። ህዝብን እርስ በርስ ማጣላቱና ማናከሱ ግቡ ነበርና ይሄን ሲሰራ ቆይቷል። ዛሬም እስከለተ ሞቱ ይሄን እየሰራም ነው። ኮሎኔሉ የነሱ ግርፍና ደቀ መዝሙር በመሆኑ ለፍልፎ ሊያጭበረብር ቢጠረም ስምሪቱ ፍጹም ዘረኛ ለመሆኑ ምንም ጥርጥር የለም። ወያኔነትን የኦሮሞ ይዘትና ስም ሰጥተን እናስቀጥላለን ሲል ከመጀመሪያው የማለው በቀልዱ አልነበረም። ንጉስ ተሆናለህ ብላኛለች እናት የሚለውን እውን ያምንበታል አያምንበትም የሚለው አጣያቂ ቢሆንም የስልጣን ጥሙና ግብዝነቱ ግን የሚካድ አይደለም። አማራን ኢትዮጵያን ይጠላል። እናቱን የሚጠላ ልጅ ደግሞ ጤነኛ ለመሆኑን ሐኪሞች ይመሰክራሉ። የብዙ አምባገነኖች ታሪክ ተመሳሳይም ነው። መንግስቱም ሳዳም ሁሴንም ደንፍተው ፍርጠጣን መርጠዋል። የወያኔዎቹም የተለየ ይሆናል ብሎ መጠበቅ አይቻልም። ሀብለን ማሳንደርስ የደብረ ጽዮን ሞቴን በትግራይ አድርገው ብሎ ፈርጣጭ ሊሆን ይችላል። ስለነገ የምንለው የማያጠራጥር ሐቅ ግን ኮሎኔሉ በጀመረው እንደሚቀጥል አምባገነንነቱን ሊያሰፍን እንደሚጥር ህዝብ ካልነቃ መሬቱን አገሩን ወያኔ እንደነጠቀ ሁሉ የቄሮ ቡድን እንደሚነጥቀው ነው። ደሙን አፍሶ ህዝብ ባዶ የሚቀርበት ትዕይንት ሊደገምብን ይችላል። ችግሩ መሰረታዊ የፖለቲካም ችግር ነውና መቀሌ ተያዛል ተያዘ መለስተኛ ይሆናል። የሥራ ጥያቄ ነው። የፖለቲካ የወሳኝ አማራጭ የወያኔን ስራ ደግፎ ወያኔን ማስወገድ አይቻልም። የቀውሱን መሰረት ሳይነኩ ምንም ለውጥ አይመጣም። ጉንጭ አልፋ ነው ቀሪው ፕሮፓጋንዳ። መሰረታዊና ስርነቀል ለውጥን ተቃውሞ ከትላንት ዛሬም ለመለየት ለመቀየር ማሰቡ ቅዠት ነው። ወያኔ ሄደ፣ ዘረኛ ተተካ። ምን ያልፈልናል ታዲያ? በዚህ ላይ ቅንጣትም ብዥታ ሊኖረን አይገባም። አብዮት እንጂ ጥገና፣ ስርነቀል ለውጥ እንጂ መሸጋሸግ፣ ጉልቻ መቀያየር አይፈይደንም። ባጭሩ ሸምበቆን በንቧጮ ቀይረን የምናገኘው ምሰሶ አይኖርምና መፍታት ያለብን ችግር ኮሎኔሉና ወያኔዎች ያላቸውን ችግር ሳይሆን ኢትዮጵያ ከዘረኞችና አገዛዛቸው ጋር ያላትን ዋና ቅራኔ መሆን ይገባዋል። አገራድን የኢትዮጵያ ትግል ለድል ይብቃ፣ ህዝባዊና ዴሞክራሲያዊ ሽግግር መፍትሄ ነው።
የነጻነት መታወቂያ ያለምሳሌ ትኩረት በድል ሰገነት ይዋባል በአዋዜ ማድምቀ የቸሬ ጀግና የጨዋ ያትንኩኝ ባይ ህዝብ አርማ ያበሻ ምድር መለዮ የትኩ አውደ ግርማ ኢትዮጵያዊ እምነት ማለት የትግሮች አሻራ የሰንደቆች ሁሉ ሰንደቅ የነጻነት አውራ አረንጓዴ ቢጫ ቀይ የአምላክ እጅ ስራ
የትግራይ ህዝብ ለወያኔ ማገዶ መሆን የለበትም። ከፋፍለ ግዛ በሚለው የዘረኛ ፖለቲካው መሰረት ወያኔ የትግራይን ህዝብ የተጠቀመ መስሎና አስመስሎ ከወንድም እህቶቹ ለይቶና ነጥሎ ሲጠቀምበት ሲገዛው እንደከረመ ሁሉም ያውቃል። ዘረኞች ስረ መሰረታቸው ጸረ ህዝብና ኢ ዴሞክራሲያዊ ነውና ለህዝብ መቼም ሊቆሙ የሚችሉ አይደሉም። ለዚህም ነው በወያኔ መሪዎችና ቀንደኞች ላይ በማተኮር ወያኔ የትግራይም ህዝብ ጠላት እንጂ ወዳጅ አይደለም ስንል የቆየ ነው። ይህን መሰረት አድርገን ብዙ ጊዜ ለትግራይ ህዝብ ጥሪ ማድረጋችንን ከኢትዮጵያ ጎን ሆኖ ማለታችንን ሁሉም የሚያስታውሰው ነው። በአሁኑ ጊዜ ያለውን አስከፊ የጦርነት ሁኔታ ሁሉም ያውቃል። ጀመረ እንጂ አላለቀም። ምንም እንኳን ወያኔ በስልት ወደ ውስጥ አስገብቼ በተለይም የአማራውን ኃይል ጨርሳለሁ የሚለው የሚታይ ቢሆንም ከወዲሁ እየደረሰ ያለው ጉዳት ቀላል እንዳልሆነ መናገር ይቻላል። ወያኔ ህፃን ሳይቀር ሁሉም ይሰለፍ ብሎ ያደረገውም ጥሪ ጭንቀቱን የሚያሳይ ነው። ቀደም እንዳልነው የጦርነት ሁኔታ መብቱን ሊያስከብር ለሚፈልግ ህዝብ አያሌ በሮችን ከፋችና እድል ሰጪ ቢሆንም የበላይነቱና ወሳኝ መሪነቱን ገዢዎች ከያዙት ለህዝብ እልቂትን መግበው ስልጣናቸውን ያደላድላሉ እንጂ ለህዝብና ለሀገር የሚውል እምብዛም ጥቅም አይገኝም። ይህን መገንዘብ ያቃታቸው ክፍሎች በስሜት ሆ እያሉ ጭዳም መሆን በራሳቸው ላይ ቀንበሩን አክብደው ጭነዋል። የትግራይ ህዝብ ማወቅ ያለበት ወያኔ ጠላቱ መሆኑን ነው። ዛሬ የትግራይ ህዝብ ሆይ ተጠቅተናልና የጋራ ዘመቻባይ ወያኔ የትግራይን ህዝብ በድሎታል ከኢትዮጵያ አጣልቶታል ወይም ሊያጣላው ሲሞክር አመታት አሳልፏል። 27 አመት የወያኔ አገዛዝ ማለት ለትግራይ ሰፊ ህዝብ የፈየደው ጥቂት ሲሆን የወያኔ መሪዎችና ካድሬዎች ግን አልፎላቸው ከርሟል። ስንቱ የተራበ ቢሊዮን ብር ሰርቀው ለራሳቸውና ለልጆቻቸው ደብቀዋል። የሌላውን ህዝብ ጥላቻ ቀስቀሰው ሰለባ ሊያደርጉትም ጥረዋል። ነግ እንደ በፊቱ ኮሎኔል ሊፈረጥጡ ያቀዱትም የራሳቸውን ነፍስ ለማዳን ነው እንጂ ለህዝቡ ምንም ለመታደግ አስበው አይደለም። በጠባብ ብሔረተኛ ስሜት ህዝብን በርዘው ያደረሱት ጉዳት ከፍተኛ ቢሆንም ህዝብ እያደር እያዋለ ተንኮላቸውን እየነቃባቸው መምጣቱ ግልጽ ነው። በዝምድናና ጋብቻ የተሳሰሩ ጥቂት ወዳሞች የትግራይን ህዝብ ወደፊት ጣሊያ ጨልሙ መነሳታቸውንም እያወቀ መጥቷል። የራሳቸው ገርፍ ሊገርፋቸው ሊያስገርፋቸው ሲነሳባቸው ዛሬ በትግሬነታችን ተጠቃን አማራ ሊጨርሰን ነው ሊያርዱን ነው ወዘተ ጠባብ ብሔረተኝነትን ቀስቀሶ ህፃን ሽማግሌው ይሙትልኝ ማለትን ተያይዞታል። በምስራቅ አፍሪካ ሳይቀር ማንንም የማይበግረው ጦር አለን ሲባል የነበረው ከመቼው ተረሳና ነው አሁን ወታደር ያልሆነው ህፃን ሽማግሌ ሁሉ ከተት የሚባለው? በጦርነት ሁኔታ ተጠቅሞ ህዝብ መብቱን ካስከበረ ጥቅሙን ከተጠበቀ ጦርነቱ በሐቅ ለህዝብ ተቀመ ማለት ይቻላል። የትግራይ ህዝብም በዚህ ሁኔታ ተጠቅሞ የወያኔን ቀንበር አውልቆ ከጣለ ያልፈለታል ወገኑን ይቀላቀላል ለዲሞክራሲያዊት ኢትዮጵያ ላንድ ኢትዮጵያ ታሪክ መዝገቦት እንደነበር ይታገላል ማለት ነው። ለወያኔ ማገዶ መሆን ሳይሆን ወያኔን ሊማግድና ሊጥል መነሳት አለበት ማለትም ነው። ጠባብ ብሔረተኝነት አገርን የሚያጠፋ የሚያልፈሰፍስ ደዌ ነው ስንል ብዙ አመታት አልፎናል። በመሃሉ ሆነን ስንታገል ደግፎን ለነበረው የትግራይ ህዝብ ያለን መልእክት ለወያኔ ጆሮ ሰጥተህ ጭዳ ማገዶ አትሁንላቸው የሚል ብቻ ነው። የጎረቤት ህዝቦችን መሬት መንጠቅ ሳያስፈልግ በአንድ አገር አንድ ህዝብ መርህ ሁሉም ተሰባስቦ ተጠቃሚ የሚሆንበትን መንገድ ኮረኮንችና ገደል ያደረገው ወያኔ ነው። ክልል ብሎ ከለለን ከፋፈለን የኔ በሚል መሬት ንጥቂያውንም ተያያዘው። መላ ኢትዮጵያ ላይ የዘረኝነት አንበጣን አሰራጨ አቃቃረን። አሁን ተመልሶ ሲጨንቀውና የራሱ መዘዝ በራሱ ላይ ሲመጣበት በትግራይ ህዝብ ላይ ጥቃት መጣ በሚል ጠባብ ብሔረተኛ ጥሪ ህዝብን ሊማግድ ሊያጫርስ እንደገና እየጣረ ነውና የትግራይ ህዝብ ከእንግዲህ ለእናንተ ማገዶ አንሆንም በስማችን አስነግዱ ከህዝብ ጋር ሆነን የራሳችንን አስተዳዳሪዎች ለመሰየምና የዴሞክራሲና ኢትዮጵያዊነት መብት ባለቤት እንሆናለን ብሎ እንዲታገላቸው ጥሪ ይቀርብለታል። የትግራይ ህዝብ ኢትዮጵያዊ እንጂ ጠባብ ብሔረተኛ አይደለም። ለወያኔ ዘረኞች መጠቀሚያና ማገዶ መሆን ያብቃ። ለዴሞክራሲያዊት ህዝባዊና አንድ ኢትዮጵያ በጋራ እንታገል።
ያ ጋራ ተበለው ባለ ደም ይፈሩት ባካብረው ሰርተረናው ይገስም ያገኙት ባካብረው ሰርተረናው ይገስም ያገኙት አሻሻ በዩ ተው በዩ ተው በዩ ወበደይ ነው
ይቅርታ አው ይቅርታ ይቅርታ ጠይቁ ወያኔ አንገታችንን በገመድ አስሮ ሲጎትተን እያያያችሁ ዘም ወያኔ በአደባባይ ሲያርድ የህፃናት ጭንቅላት በጥይት ሲያፈርስ እያያያችሁ ዘም ወያኔ መሬታችንን ነጥቆ ሲያፈነቃቅለን እያያያችሁ ዝም የወያኔ ታናሽ ወንድም አይሲስ ሜዲትራኒያን ባህር በደማችን ሲያቀላ እያያያችሁ እየሰማችሁ ዝም ወያኔ ልጇን በጥይት ገሎ እናት ሬሳው ላይ እንድትቀመጥ ሲያደርግ እያያያችሁ እየሰማችሁ ዝም አቤት 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 ከወያኔ ሳንጃ ግድያም ግርፋት ከሚያፈሰውም ደም ከሚያጠፋው ነፍሳት የእናንተ ዝምታ አይቶ አለማየት ልባችንን ወጋው ሆኖ ልብለት አዎ ልባችንን ወጋው ሆኖ ልብለት እኮ ኮያኔ መልጥኛ የተወዳ ነው በተማሩ ውሾች አድርባይ ልክስክስ በከርስ አደሮች ነው እና ይቅርታ ጠይቁ አዘረ አቀፈ አፈረጠም ጣለ አረዳ ሳረደ ቢላ ማቀበለ ተሸማ ምነጠቀ ቅርጫ ተካፈለ እጅና እግሮቹ በንጹሃኖች ደም እስከራሱ ድረስ ይከፍላል ብድሩን ለወረወረው ነፍስ እናም ይቅርታ ጠይቁ ሆኖስ ከተገኘም የውያኔ ሽበት ሞራ ፎጣ መጠየቁ አይቀርም ይጨለማ ግፎ ብርቀን ሲመጣ ይቅርታ እንጠየቅ እስከ መቼ ድረስ ወያኔ ሲያል ምንም ፈች ሆናችሁ ወገንን ሲያረድ ሀገር ሲበታትን ቅርጫ ተካፍላችሁ በተራበው ዜጋ በየእስር ቤቱ በተወረወረ ወገብ ላይ ቆማችሁ እኮ እስከ መቼ አስሮና ከጥቶ በሳት ያጋየ ጆሮአችሁ እየሰማ አይናችሁ ያየ እስከ መቼ ድረስ ለፋጅ ወያኔ መጣፊያ ምትሆኑ ልክ እንደ ጠመኔ እሪያ ለዚህ ለበሰበሰ ባራቱም ማዘን በቃን የተባለው የፋጅ ጥርቅም እንኳንስ ለናንተ ለራሱም አይደቅም ይቅርታ ጠይቁ አሁን ንጠቅ እናንተ ባሪያ ሆናችሁ አትሙቱ ይቅርታ ጠይቁ ከህዝብ ቆምቁም አሁን ነው ሰዓት ከፋኑ የጅብ ቆዳ ከሆነ ወያኔ አይነን አፈር ብሎ ወሸሽ ነው ይሄኔ ስሩ ከደረቀ ጥፊት እንኳን ካጣ ከመርዛም የጅብ ጥላ ወያኔ ከምኑት አረመን አይናውጣ ይሄኔ ነው እንጂ እድሉን ተጠቅሞ ይቅርታ መጠይቅ ወደ ህዝብ ጎራ ፈጥኖ መቀላቀል ከወያኔ ጋር ገሃነም ከመጓዝ አፍሮ ከመቃጠል ኧረ ይቅርታ ጠይቁ ይቅርታ ጠይቁ አሁን ነው ሰዓቱ ፈጥናችሁ አምጡ ከወያኔ ጉያ ሳይነጋ ለሊት በጊዜው ቆለ በበደሉ ሰዓት ህዝብ ማሪ ነው አውዝብ ማሪ ነው ይቅርታ ይቀበላል አይፈጽምም ቅጣት እናም ይቅርታ ጠይቁ በህዝባዩ ማበል የቆማችሁበት ስራችሁ ሳይናድ የምትሰሩለት የወያኔው ስራ ሳይገባ ከጉድጓድ ከቀብሩ አፋፍ ላይ አሁን ላጥበሩ ከዚህ ጎን አብሩ አብራችሁን ሳሉ አሁን ነው ግዲያችሁ ካምሯችሁ መፋቅ ወያኔን ማስወገድ ይቅርታ ብላችሁ ከህዝብ ጎን መቆም ከህዝብ መዛመድ አንድ ሜትር ተኩል ክብ ሳይሆን ወገመኝ አሁን በጨለማው ከህዝብ ወግናችሁ የናረብኔ በቃ ካላላችሁ ፈደማችን ጠፍቶ ሲወገድ ጨለማ ከተንኮታኮተ ጊዜው ካለፈማ ቀላ ቀሉን ተውት ይቅርታ ብትሉ ማን ነው የሚሰማ ይቅርታ ጠይቁ አሁን ይቅርታ እንጠይቅ ይልቅስ ጨለማ ሳይጠፋ ሳይነጋ ለሊቱ ይቅርታ ጠይቁ አሁን ነው ሰዓቱ እየታገልን ሞተን ሞተንም እየታገልን ጌታፎ ወያኔም ካፈር ጋር ቀላቅለን ጮራው ሲፈነጥቅ ቀብሩ ሲጠናቀቅ ያኔ አረ ያሳፍራ ያኔ ያኔማ አይቻልም ማርም ብሎ ማልቀስ ይቅርታ መጠየቅ ጮራው ሲፈነጥቅ ቀብሩ ሲጠናቀቅ እናም ይቅርታ ጠይቁ አዎ ይቅርታ እንጠይቅ ይቅርታ ጠይቁ እስከ መቼ ድረስ ለፋሽስት ወያኔ ማጣታ ምትሆኑት ልክ እንደ ጠመሪ ይቅርታ እንጠይቅ አዎ ይቅርታ ጠይቁ
የዘረኝነት መሰረቱና መዘዙ በናይጄሪያ ሰሞኑን የዩርባ ተወላጆች ሚሊሺያ በሆነው በኦዱዋ ህዝባዊ ኮንግረስ የተከሰከሰው ጸረ ፉላኒና ሃውሳ አመጽ ከ200 ሰው በላይ ህይወት በሌጎስ ከተማ አጥፍቷል። የሴሜናውያኑ ሃውሳና ፉላኒ ጀነራሎች አገዛዝ አክትሞ በምርጫ ለስልጣን የበቃው የፕሬዝዳንት ኦባሳንጆ መንግስት ፕሬዝዳንቱ የዩርባ ተወላጅ ናቸው። ይህ የብሔረሰብ ግጭት ሳይስፋፋና ከ200 ያላነሱ የናይጄሪያ ብሔረሰቦች በደም ሳይጥለቀለቁ ለማቆም ተጨባጭ እርምጃዎችን እየወሰደ ነው። በናይጄሪያ በ60ዎቹ ዓመተ ምህረት ተቀስቅሶ የነበረውና ከብዙ ደም መፋሰስ በኋላ የከሸፈው የቢያፍራ የመገንጠል እንቅስቃሴ የሚታወስ ሲሆን ይህች ከመቶ ሚሊዮን በላይ ህዝብ ያላት ትልቅ የአፍሪካ ሀገር በሃይማኖት ልዩነት የተነሳም ብዙ ደም ፈሶባታል። ወደ ሩዋንዳም ከተመለስን ቡሩንዲንም ካየን የሩቁን ትተን የቦረናና ገሬን የቅርብ ግጭት ከተመለከት ይህ የጎሳ ወይም የብሔረሰብ ፖለቲካ መዘዙ ብዙና ውጤቱም አጥፊ መሆኑን በግልጽ እናያለን። የዚህ ጥያቄ መጀመሪያ ፈተና ስያሜው ራሱ ነው። ጎሳ፣ ብሔር፣ ብሔረሰብ በሚል የሚጠቀሰው ጥያቄ በመሰረቱ የሚመለከተው በቋንቋ፣ በባህል ወዘተ የተለያዩ ህዝቦችን ነው ይባል የነበረው ራሱ አንድ ቋንቋ እየተናገሩ አንድ ሃይማኖትና ባህል እያላቸው የሚፋሰሱት ሶማሌዎችና ትግሬዎችን በማየታችን በአዲስ መጤን ያለበት ጥያቄ ሆኗል። በብዙ ሚሊዮን የሚቆጠርን ህዝብ በጎሳ ፈረንጆች ትራይብ በሚሉት ደረጃ መፈረጁ ትክክል ስለማይሆን በዚህ ጽሑፍ ውስጥ ብሔረሰብ የሚለውን መጠሪያ በስፋትና ለቅቅ ባለ መንገድም በመጠቀም እንጠቀምበታለን። በብሔረሰብ ደረጃ መጥቀሱ ከመብትና የፖለቲካ አመለካከት አኳያ ልዩ እንደሚያደርገው በቅድሚያ ልናስገነዝብ እንወዳለን። የወያኔን መንግስት ዘረኛ ስንለው በቆዳ ቀለም ልዩነትን ያደርጋል ለማለት አይደለም። ሌሎችን ብሔረሰቦች በመጨቆን ግን የሚከሰስበት ሰፊ መሰረት እንዳለ ወታደሮቹና ባለስልጣኖቹ በመላ ኢትዮጵያና ዛሬም በጋሞ ጎፋ ወዘተ የሚያሳዩትን ዘረኝነትና ትምክህት መጥቀስ ይቻላል። የወያኔ ዘረኝነት መለያው የራሴ የሚለውን ብሔረሰብ በማስቀደም ሌሎችን በመበደል በጠባብ ብሔርተኝነት ተቃኝቶ ሌሎችን በጠላትነት ስለሚፈርጅ ነው። ይህ አይነቱ ብሔርተኝነት በመሰረቱ ጠባብ ሲሆን ከሀገር ወዳድነትና ሀገር አቀፍ ከሆነው ብሔራዊ ስሜትን ተጻሮ የሚገኝ ነው። ከለልተኛ የሆነው ተለውጦ በብሔሮች መቀራረብና ውህደት ላይ የተመሰረተው ሀገራዊ እይታና አመለካከት ዳብሮ ብሔርተኝነት ሰፊ የሆነውን ሀገራዊና ብሔራዊ ስሜት ሊወልድ እንዳይችል የወያኔ አይነቱ ጥበት ያሰናክላል፣ ያግዳል። በአፍሪካና በዓለምም ደረጃ ቢሆን በአንድ ህዝብ አንድ መንግስት የሚለውን ጽንሰ ሐሳብ እየተፈታተነው ያለው ይኸው ጠባብ ብሔርተኝነት በመሰረቱ ጠባብ በመሆኑ ቀድሞ ይባል እንደነበረው ተራማጅና ገንቢ ሚና ሊኖረው የሚችል አልሆነም። በአፍሪካ በሞላ ጉዳዩን ስንመረምረው ሀገራዊ አንድነትና ብሔራዊ ስሜትን ለማረጋገጥ እንቅፋት ሆኖ ያለው ይኸው በብሔረሰብ ደረጃ የሚከሰተው ጠባብ ብሔርተኝነት መሆኑ ይታያል። በ30 ዓመት የትግል ኤርትራዊ ብሔራዊ ስሜትን ፈጥረናል የሚሉት እንኳን በዚያ ያሉት ከ9 ያላነሱ ብሔረሰቦች በዚሁ ደረጃና በሃይማኖትም ጭምር ተከፋፍለው እንደሚገኙና የተባለው ብሔራዊ ስሜት ገና እውን አለመሆኑን ነው የምንገነዘበው። ወደ ሩዋንዳና ቡሩንዲ ስንጓዝም ያለው ስሜት የቱትሲ ወይ ሁቱ እንጂ ሀገራዊ ሩዋንዳዊ ወይም ቡሩንዳዊ አለመሆኑን እንገነዘባለን። በታሪክ ሂደት በሀገሮች ግንባታ ወይም በተለምዶ አነጋገር ሀገር ሲቀና ኃይልና ጦርነት የነበራቸው ወሳኝ ሚና የሚካድ ባይሆንም ጠባብ ብሔርተኞች ይህንኑ በማጋነን አጣሞ በማቅረብ የሌለውን ትርጉም ሲሰጡት እናያለን። የጣሊያኑ ጋሪባልዲ ጣሊያንን በኃይል አንድ በማድረጉ ተደነቀ፣ ሐውልት ተገነባለት እንጂ አልተወገዘም። የታሪክን ለታሪክ ስንተው ህዝቦች ጦርነትንም በሚጨምር የእርስ በርስ በይነ ግብር ውስጥ በተወሰኑ ምዕራፎች የፖለቲካ ስርዓቶችን ሲመሰርቱና በኋላም በሚያደርጉት ለገብ ሽኩቻና ፉክክር አሸናፊና ተሸናፊ መኖሩ አይቀሬ በመሆኑ የበላይና የበታችም በመሰረቱ በህዝብ ማንነት ደረጃ ሳይወሰን በአመዛኙ የመደብ ጥቅምን ይዞ ይከሰታል። እነ ወያኔ የአማራ መንግስት ሲሉት የኖሩት በዋና መልኩ የተወሰነ መደብ መንግስት እንጂ የአንድ ብሔረሰብ መንግስት እንዳልነበረም ግልጽ ሊሆን የሚገባው ነው። እነ ወያኔ ተረፍ መረፍ ወይም ትርፍራፊ ያገኘ ይሉት የነበረው የአማራው ህዝብ አብዛኛው ክፍል ካሰቃቂ የድህነት ኑሮ የተላቀቀበት ወይም የተባለውን ፍርፋሪ ያገኘበት ወቅት አልታየም። ዛሬም በትግራይ የወያኔ ትግራይ ትቅደም ዘመቻ ተጠቃሚ እነማን እንደሆኑ ማወቅ አላዳገተም።
በቀድሞ መንግስታት በትምህርት ቤትና ጤና ክሊኒኮች ብዛት አዲስ አበባ ሲካ ያማራው አካባቢ ከትግራይና ኤርትራ ሲነጻጸር በዝቅተኛ ደረጃ እንደነበር የሚታወቅ ነው። በቋንቋ በሃይማኖት ወዘተ ልዩነት ጭቆና ነበር ከተባለም ጩኸቱ ከሌሎች በትግራይ ሊቀማ የሚችላል አይደለም። ትግራይን በጭፈኝነት አፍኖ ያስተቃየ ያማራ ባላባታዊ ጥርቅም አልነበረም። ስለዚህም ከእነወያኔ ጥላቻን ቀስቃሽ ያሰጥ ፕሮፓጋንዳ ባሻገር ችግሩን ስናጤ ነው ለብሔረሰብ ችግር መሰረቱ ኢኮኖሚያዊ መሆኑን እንገነዘባለን። የወያኔ መስራች አባል ኮማንደርና አዛዥ ሆኖ ቆይቶ በመለስ ዜናዊ የተሳደደው አረጋዊ በርሄ ለዲግሪ ፈተና በሆላንድ ባቀረበው የምርምር ወረቀት የወያኔ ወይም የትግራይ ብሔረተኛ ትግል ማጠየቂያ ስልጣን በሁሉም መስክ በአንድ ብሔረሰብ እጅ ማለትም በአማራው እጅ በመግባቱ ነው ሲል የወያኔን አቋም ያስተጋባል። የፖለቲካና የኢኮኖሚ ስልጣን በአማራው ተያዘ ብሎ መፈጠሙ ቢያንስ አከራካሪ መሆኑን ጠቅሰን ወደ ዋና ጉዳይ ስናል ለብሔርተኝነት መንስኤ የሚሆነው ከጋራ ስሜትና ቁርሾ ባሻገር ኢኮኖሚያዊ መሆኑን እንገነዘባለን። የስልጣን ማዕከል ከትግራይ ወደ ጎንደር ከዚያም ወደ ሸዋ በመሄዱ ይህ በትግራይ ገዢ ክፍል የኃይል መቀነስን ማስከተሉ አልቀረም። ወጣትና የተማሩ የትግራይ ተወላጆችም ማለትም ስልጣንንና ሀብትን ቋማጮች የራሳቸውን የበላይነት ለማንገስ በግድ በብሔርተኝነት መሸፈን ነበረባቸው። አባቦች የክልላቸውን የቀድሞ ታላቅነት የሚያዘሙትና ህዝባችን የሚሉትን የሚከተከቱት በብሔርተኝነት ባንዲራ ስር ተሰልፎላቸው የበላይነታቸውን እንዲያሳስንላቸው ለማድረግ ነው። ለዚህም እንዲያመች ብዙን ጊዜ የድንቁርና ምልክት የሆኑትን ለሌሎች ብሔረሰቦች የንቀትና ጥላቻ ስሜቶችን በማራገብ ያከታተላሉ። ወያኔ በጫካ ዘመኑ በአማራው ህዝብ ላይ ያደረገው የማጥላላት ዘመቻ የሚታወስ ሲሆን ስልጣን ከያዘም በኋላ ለምሳሌ ኦሮሞዎችንና ሶማሌዎችን በጸረ አማራነት ለመቀጥቀጥ በራዲዮና ቴሌቪዥን ሳይቀር ሲያስተጋባቸው የነበሩ አጸያፊ ተረቶች፣ ስድቦች ወዘተ የሚታወሱ ናቸው። ቀስቀሳዎችና ውስቆራዊ መመሪያ በተለያየ ስፍራ እንደ አሰቦትና አርባጉጉ በፊት በሰላማዊ ያማራ ብሔረሰብ ተወላጆች ላይ ከፍተኛ ጉዳትን አስከትሏል። የተፈጸሙትን አስተቃቂ ተግባሮች ያመጣቸው ወያኔ ነው። ህዝባችን ተጨቆነ ተበደለ በሚል ብሔርተኝነትን አጥብበው የሚነሱት ክፍሎች በመሰረቱ የፖለቲካና በተለይም የኢኮኖሚ የበላይነትን ፈላጊ ናቸው። በናይጄሪያ የሚታየው ግጭት መሰረቱ የብዙሃኑ ከኢኮኖሚው ተገለው ለተወሰነ ሩዋይ ብዙ መፈቃቀር ስላለበት ነው። የኦጎኑ ህዝብ ከመሬቱ የሚወጣውን የዘይት ሀብት በተመለከተ ጥቅሙ ይድረሰን በማለቱ የእንቅስቃሴው መሪዎች እነ ኬኒ ሴራዊዋ በሼል ኩባንያና በናይጄሪያ ወታደራዊ መንግስት ሻጥርና ውሳኔ ተሰቅለዋል። ካቢንዳ አንጎላ የሚካሄደው የመገንጠል እንቅስቃሴ እንዲሁ ከአልማዝና ቤንዚን ጋር የተያያዘ ነው። በ60ዎቹም የነበሩት የካታንጋ የዲያፍራ ጦርነቶች በዚህ አይነት የሚፈረጁ ናቸው። ዛሬም በኮንጎ በተለይም በኪቡ እየተካሄደው ያለው ጦርነት በመሰረቱ ኢኮኖሚያዊ ነው። የኪቡን አልማዝ ለመቆጣጠር ሀገሬው ቀርቶ ባዶች ሩዋንዳና ዩጋንዳ እርስ በርስ እየተዋጉ ነው። አስተቃቂው የሴራሊዮንም ጦርነት በአልማዝ ዙሪያ የሚሽከረከር ነው። በድሃይቱ ሶማሊያ እንኳን የሙዝና ጫትን ንግድ ለመቆጣጠር አንዱ ጎሳ ከሌላው ሲዋጋ ይታያል። የብሔረሰብ ግጭትን ለመቀስቀስ ሆነ በመጠቀም የፖለቲካ የበላይነታቸውን ሊያሳፍኑ የሚፈልጉ ባዕዳንም ለችግሩ መባባስ ምክንያት ናቸው። የትግራይን የመጀመሪያ ወያኔና የኤርትራን የመገንጠል እንቅስቃሴ በመለኮስ የእንግሊዝ ቅኝ አገዛዝ ሚና ከፍተኛ ነበር። የአካባቢ አረብ ሀገሮች በተለይም በአባይ የተነሳ የኢትዮጵያን መታመስ የምትፈልገው ግብጽ በሞላ ተገንጣይ እንቅስቃሴዎችን ደግፈዋል አጠናክረዋል። ኤርትራ አረብ ናት ባዮችም እነ ሶሪያና ኢራቅም እንዲሁ የኤርትራ ብሔርተኞችን ረድተዋል። ዚያድ ባሬም እንገነጣላለን ያሉትን በተለይም ሻቢያና ወያኔን ለመርዳት ያቅሙን አድርጓል። የኢትዮጵያ መንግስታትን በወሰዱት ዓለም አቀፋዊ ፖሊሲ የተነሳ ተጻራሪዎቻቸው የሆኑት መንግስታት ተገንጣዮችን ረድተዋል። ሶቪየት ህብረት በእጅ አዙር የኤርትራ ግንባሮችን ረድታለች። ሶቪየት የደርግም ወዳጅ ስትሆን ምዕራቡ ተገንጣዮችን ረድቷል። እነ ወያኔ ለስልጣን የበቁት በአሜሪካ ብቻ በተረቀቀ ንድፍ ሳይሆን በነ ሊቢያና ሱዳንም ገፋፊነትና ረጅነት መሆኑን ራሳቸው የሊቢያው መሪ በይፋ ያረጋገጡት ነው። የባዕድ ኃይሎች ብሔርተኝነትን በመጠቀም ሀገሮችን ያሽመደምዳሉ። ይህ በመላ አፍሪካ በተለይም ሀገር ወዳድ መንግስታት ባሉበትና ሀገሪቷ ባለሀብት በሆነችበት የተከሰተ ነው። የአንጎላ፣ የሴራሊዮን፣ የኮንጎ ወዘተ ችግሮች ከዚሁ የሚፈረጁ ናቸው። በደቡብ ሱዳን ያለውን የአመፅ እንቅስቃሴ በዋና ደረጃ የሚደግፉት የእንግሊዙ ሎንሮ ኩባንያ እና ከሱዳን መንግስት ጋር የተወዳጀችው የአሜሪካኑ ሼቭሮን ኩባንያ የሚፎካከረው የፈረንሳዩ ቶታል ቤንዚን ኩባንያ እንደነበሩ ይታወቃል። የብሔርተኝነት አዳናቂዎች ይህንን ሁሉ ለመሸፋፈንና ስሜቱ ተፈጥሯዊ ነው ሊሉን ትንሽ ቢቀራቸውም ችግሩ ሌላ ለመሆኑ ራሱ ወያኔ ምስክር ነው። ወያኔ ያተፈነውን ስርዓትና አገዛዝ ማየቱም ይበቃል። ለብሔረሰቦች መብት መከበር ቆሚያለሁ ያለው ወያኔ ገና ከጧቱ የመሰረተው አገዛዝ የራሱን የበላይነትና በፖሊሲ ደረጃ የትግራይን ትግርኝን ጥቅም የሚያስቀድም ነበር። ወያኔ የፖለቲካ ስልጣን ባለቤት ሆኖ በኢኮኖሚው መስክ መላ ኢትዮጵያን በበላይነት ለመበዝበዝ በመቻሉ ዲሞክራሲ ሰፍኗል ይለናል። የራሱን ክልል በገጠር አድሏዊ ፖሊሲ እየተመራ አስቀድሞ እየተቀመም ነው። ቀድሞ የነበረውን ገዢ መደብ አስወግዶ የትግራይ መንግስታዊ ከበርቴዎችን ተክቷል። ጨቋኝ መንግስት ይባል የነበረው ጨቋኝነቱ ሳይቀየር ዛሬ ግን ከዚህ በፊት ታይቶ በማይታወቅ ደረጃ የአንድ ብሔረሰብ ተወላጆች መሳሪያ ሆኗል። የመንግስት የፖለቲካ ስልጣን፣ የኢኮኖሚ የበላይነት ወዘተ ግልጽና ይፋ በሆነ መንገድ ባንድ ብሔረሰብ ተወላጆች እጅ ገብቶ ሌላው ሁሉ ተገልሏል ማለት ሐቅ የሚሆነው ዛሬ ብቻ ነው። አቶ መለስ ዜናዊ የብሔረሰብ ልዩነት የለም ችግር የለም ከማለት ይልቅ ሐቁን ማመን ተገደናል፣ በዚህ መልክ መፍትሄ አግኝተንለታል ብሎ ሲመጻደቅ ብዙ ጊዜ ተሰምቷል። እሱ መፍትሄ የሚለውን የራሱ ወዳጆችም ሊቀበሉት አልቻሉም። የዛሬውን አርገውና መለስ ዜናዊ እና አቶ ኢሳያስ አፈወርቂ በዲሞክራሲ ጎዳና እንደሚገፉ ሙሉ እምነት አለኝ ያለው ሄርማን ኮሆን ራሱ የወያኔን የጎሳ ፖለቲካ አደገኛነት ሊደብቅ አልቻለም። የኮሆን ተኪ የሆነው ጆርጅ ሙስም ቢሆን የሩዋንዳን እልቂት እንደ ምሳሌ ጠቅሶ የአካባቢው ሀገሮች ከጎሳ ፖለቲካ እንዲርቁ ማሳሰቡን የናይሮቢው ዴይሊ ኔሽን ጋዜጣ በነሐሴ 6/94 እትሙ ጠቅሶታል። የአሜሪካው ሴናተር ሄንሪ ጆንስተንም በበኩላቸው በመስከረም 1994 በሰጡት መግለጫ የወያኔ የጎሳ ፖለቲካ ህዝብን ከፋፋይና ለግጭትም የሚጋብዝ ነው ሲሉ አውግዘውታል። የወያኔው መሪ ጥያቄውን በተመለከተ የሚያካሂደውን የማደናገር ዘመቻ ሊደብቀው ከማይችለው ሀቅ ጋር የተወሰነ ነው። የብሔረሰብ ማንነትን ማወቅ፣ ያለን ልዩነትን ማስወገድ መጣር ወይም ሀገራዊ ስሜትን ማለትም ኢትዮጵያዊ ስሜትን በጋራ ለማዳበር መጣሩ ጭራሽ ከጎሳ ፖለቲካን ማስፈንገር እንደማይገናኙ በውል መጤን አለበት። እንደ ወያኔ ጎሰኛነትንና የጎሳ ፖለቲካን ለማስፈን መወራጨት ለኢትዮጵያ የጥፋት መልእክት ከመሆን የተለየ አይሆንም። የወያኔ የጎጥ የጎሳ ፖለቲካ ወይም በአንቀጽ 39 ዙሪያ የሚያናፍሰው መርህ በመሰረቱ ትግሬ ሆን አማራ፣ ኦሮሞ ሆን ጉራጌ፣ ካድያ ሆን ካላባ ወዘተ ሁላችንም ኢትዮጵያዊ ነን። ባህላችን፣ ወጋችን ኢትዮጵያዊነትን ያዳብራል፣ ይገነባል። ቋንቋም አይለየንም፣ የግንኙነታችን ድልድይ ይሆናል እንጂ የሚል ሳይሆን ኢትዮጵያዊነት፣ አማራነት፣ ነፍጠኛነት ብሎም ኃጢአት ነውና ታገሉት፣ አጥፉት የሚልና የእርስ በርስ ልዩነትን አራግቦ እናርባ ጉጉን የሚወልድ ነው። ጠባብ ብሔርተኝነት የፖለቲካ መመሪያ ከሆነ ሀገርን ይከፋፍላል፣ ህዝብን ያጫርሳል። በተለይም በስልጣን ላይ ያለው መንግስት ልዩነትና ጥላቻን፣ ግጭትና ሉታይ ፉክክርን ይሁነኝ ብሎ የሚገፋ ከሆነ ውጤቱ አስከፊ መሆኑ አይቀሬ እና የታየም ነው። ሟቹ የታንዛኒያ መሪ ጁልየስ ኔሬሬ ጎሰኝነትን ከኤድስ እኩል የሚፈረጅ በሽታ ቫይረስ ሲሉ የኮነኑትም አለምክንያት አይደለም። በብሔረሰቦች መካከል በፖለቲካ በኢኮኖሚና በማህበራዊ መብታቸው እና ኑሯቸው ደረጃ የሚከተቱ ልዩነቶችን በትክክል አውቆና በጥናትም ማረጋግጦ ባላዊነትና በጥቆማ ላይ የተመሰረቱት ልዩነቶች ማስወገድ ተገቢ ነው። ኢኮኖሚያዊና ፖለቲካዊ መሰረቶች ከተስተካከሉ በኋላ አንዱ በሌላው ላይ ሊኖረው የሚችለው አጓጉል አመለካከት ሊወገድ የሚችለው በጊዜና በትምህርት ይበልጥ በመታወቅና ህዝብ ለህዝብ ይበልጥ በመዋሃድ ነው። ወያኔ በአማራው ላይ የሚጭነው ትምክህት በትግራይን ተንሰራፍቶ ያለ መሆኑንም ማሳሰብ ሳያስፈልግ አይቀርም። ሰለጠኑ በተባሉት ሀገሮች ስንሄድም እነዚሁ አልባሌ ስሜቶች ሲንጸባረቁና ተረቶችም ስድቦችም ሲስተጋቡ እናያለን። ጀርመኖች በጣሊያኖች ላይ፣ የሰሜን ጣሊያኖች በደቡቦቹ ላይ፣ ፈረንሳዮች በቤልጂኮች ላይ፣ እንግሊዞች በፈረንሳዮች ላይ ወዘተ የየራሳቸውን የንቀት አመለካከት ተረትና ቀልድ አላቸው። ይህንኑ በማራበገብ ግን እንተላለቅ ቢሉ መሳቂያ መሳለቂያ በሆኑ ነበር። በየሀገሩም ስንሄድ በቋንቋ ወይም ዳያሌክት፣ በቆዳ ንጣት ወይም ጠይምነት፣ በስልጣኔና እድገት ደረጃ፣ በሰሜንና ደቡብ ወዘተ ደረጃ ይኸው ሲንጸባረቅ ይታያል። እስተየው ባይባልለትም ይህንኑ ግን የሀገር መሪዎች ከታወቁት የፋሽስትና የናዚስት መሪዎች በስተቀር በይፋ ሲያስተጋቡና እንዲህ እኮ ይሏቸዋል በሚል ለግጭት ሲጠቀሙበት አልታዩም። አውሮፓን አንድ ለማድረግ ሲጥሩ ታዩ እንጂ የነመለስ ዜናዊ ስራና ምርጫ ግን ሌላ ነው። የተሳሰርንበትን ገመድ መበጣጠስ። በብሔረሰብ ደረጃ ያለንን ልዩነት ማስወገድ የሚቻለውና የሚገባው ይህንኑ ልዩነት ወጥሮና አባብሶ አንቀጽ 39ኛዊ መገንጠልን በማቀንቀን ሳይሆን ዴሞክራሲያዊ ስርዓትን በማስፈን ነው። የፖለቲካ ስልጣን ሞኖፖልን አስወግዶ የህዝብ ሉዓላዊነት ወሳኝነትን በማስፈን ትምህርትን በገንቢነት በማስፋፋት የሀገሪቷን ሀብት በተገቢው መንገድ ለሁሉም ህዝብ ጥቅም በማዋልና በማዳረስ ልዩነትን በመቻል የህግን የበላይነት በማስከበር ወዘተ ነው ችግሩ ተገቢ መፍትሄ ሊያገኝ የሚችለው። በብሔረሰቦች መካከል ህጋዊ እኩልነትን ማረጋገጥ፣ እውን ማድረግ፣ ቋንቋና ባህልን ማክበር ወሳኝና አስፈላጊ ነው። ማንነትን በኢትዮጵያዊነት መግለጽ ተትቶ በብሔረሰብ ደረጃ በጠባብ ብሔርተኝነት መልክ ከሆነና ይህም የሚያስከትለው የክፍፍል ፖለቲካና መካለል ከሰፈነ አለምንም ጥርጥር ዴሞክራሲን ይጻረራል፣ ሲቪል ህብረተሰብንም ተነጣጥሮ ያዳክማል። የችግሩም ዋና ማዕከል የብሔረሰብ መብት የተባለው መስፈን አለመስፈኑ ላይ ሳይሆን የጋራው ማንነት ኢትዮጵያዊነት መካድ፣ መሸራረፍ፣ በተጻረው ማሳነስ፣ በገዢዎች ሐሳብና እምነት መሰረዙ ላይ ይሆናል ማለት ነው። የሚያስተባብረን ተግቸልችሎ የሚለያየን ከነገሰ አብሮ መኖር ይመረጣል ማለቱ ዘበት ይሆናል። ተለያይተን ኋላ እናብራለን የሚሉ ወያኔዎች የመገንጠልን መሰረት እናጠናክረ ታገሱን ተጨፈኑልንና እናሞኛችሁ ማለታቸው ነው። ቀደም ሲል እንደገለጽነውና አንዳንድ ጸሐፊዎችም እንደሚሉት የሀብት ማነስና ወይም በበቂ መጠን ለተዋቀናዮቹ አለመዳረስ፣ በዚህም ዙሪያ የሚካሄደው ፉክክር ለግጭትና ከዚህም አንጻር ለብሔርተኝነት መቆስቆስ ምክንያት ነው ቢባልም ከእጅ ወደ አፍ ኢኮኖሚ ውስጥ ለሚማቅቀው አብዛኛው ህዝብ ይህ በቂ ምክንያት ላይሆን ይችላል። በቦረና በጉጂና አገሬ ህዝቦች መካከል ቋሚው ችግር የእርሻና ግጦሽ መሬትን የሚመለከት ቢሆንም የወያኔ የጎሳ ፖለቲካና ጠርጫሪነትም የራሱ የሆነ ቦታ አለው። ድህነት ሊያናከስ ቢችልም በእርግጥ ጠባብ ብሔርተኝነት የስልጣንና ጥቅም ቋማጮች መሳሪያ ነው። እነዚህ ክፍሎች ለራሳቸው ዓላማና አጀንዳ ይጠቀሙበታል። ጎጂ ስሜቶችን መቀስቀስ ያስችላቸዋል። ፍቅርን ከማስፈን ጥላቻን መስበክ ይቀላል እንዲሉ አጓጉልና ልባሌ ስሜቶችን በማራገብ ህዝብን መከፋፈልና መነጣጠል ይችሉበታል። በአውሮፓ ያሉ ዘረኛ ቡድኖችና ድርጅቶች ስርዓቱን በዙሪያቸው የሚያሰልቡት ባዕዳን፣ በተለይ ጥቁሮችና አረቦች፣ ቱርኮችና ጅብሲዎች ወዘተ የሥራ ቦታህን ወሰዱብህ፣ ኑሮህን አስወደዱ፣ ከተማህን አቆሸሹ፣ ሊውጡህ ነው፣ ሴት ልጆችህን ሊደፍሩ ነው፣ ሊወስዱብህ ነው፣ እነሱም ከተባረሩ አንተ የሥራ ቦታና ገንዘብ ታገኛለህ እያሉ በውሸት መጥፎ ስሜትን፣ ዘረኝነትን በመቀስቀስ ነው። ወያኔም በአማራው ላይ ተመሳሳይ ቅስቀሳ በትግራይ አካሂዷል። ዛሬም ቢሆን እየዘረፈ ወደ ትግራይ የሚያጓጉዘውንና ያለው ሥርዓቱን የሚቃወሙትን በተመለከተ በትግራይ ቀንተው ነው፣ ትግሬ ገዛን ብለው ነው ወዘተ እያለ የትግራይህን ህዝብ ስሜት ሊገለገልበት ይጥራል። የታወቀው አፍሪካዊ ዶክተር ሳሚር አሚን ወያኔን ኮንኖ በጻፈው ብሔረሰባዊ ስሜት ብሔራዊ ስሜትን ወይም ሀገርን ሲያጠፋ በሚለው መጽሐፉ እንደገለጠው በዘመናችን የአንድ ህዝብ አንድ መንግስት ወይም ኔሽን ስቴት ጽንሰ ሀሳብ ከሚያናጉት ጉዳዮች አንዱ ጠባብ ብሔርተኝነት ነው ይላል። የመገንጠል አባዜ በገቢር ታይቶ ውጤቱን በዛማ መርክ ሊሆን እንደማይችል በየቦታው ታይቷል። የሶቪየት ህብረትና የጎዝላቪያ መከፋፈል ጦርነትን ቀስቅፎ ሁሉንም አዳፍቦ ሀገራቸውንና ህዝባቸውን ለምዕራቡ ሰለባ ከማድረግ ባሻገር ያተረፈው ነገር የለም። መዘዙ ደግሞ እየተበራከተ የሚሄድ እንጂ ጭራሽ የሚቀንስ አይደለም። የኤርትራ መገንጠልም ለኤርትራ ብልጽግናና የአካባቢው ሲንጋፖር መሆን በር ሊከፍት ቀርቶ የስትራቴጂ ወዳጅ ከተባለ ወያኔ ጋር እንኳን በሰላም ለመኖር ያልተቻለበት ሁኔታ የተከሰተው። ብልጽግናም ህልም ሆኖ ይገኛል። በዓለም ደረጃ ከአንድ ህዝብ አንድ መንግስት ባሻገር ብዙ ህዝብ አንድ መንግስት አይነት ህብረቶች እየተመሰረቱ ነው። ከዚህም ሌላ ትናንሽና ባለደካማ ኢኮኖሚ ሀገሮች ካልተባበሩና ካልተዋሃዱ ተገቢ ቦታቸውን በዓለም አቀፍ ደረጃ መያዝ እንደማይችሉና ለዘላለማዊ ድህነትም ተዳርገው እንደሚቀሩ ሀቅ ነው። ፌዴሬሽን ተባለ ኮንፌዴሬሽን፣ ህብረት ተባለ ውህደት፣ መተሳሰሩ የግድ ሆኗል። ይህ ሀቅ ሆኖ ሳለ የወያኔ ጠባብና ክልላዊ የሆነ ሁላችንንም ወደ የጎጣችን እንመለስ የሚል ፖለቲካ ከታሪክ የተጣላ የኋልዮሽ ጉዞ ሆኖ ይገኛል። መላው ኢትዮጵያ ካለማ ሁሉም አካባቢዎች ካላደጉ ካልበለጸጉ ብቻዋን ትግራይ ለምታ የት ይደረስ ነው? በተለይም ወያኔ ህዝቡን ከሌሎቹ ወገኖቹ እያቃረነውና እያጋጨው ከቀጠለ የወያኔ ህልም ትልቅ ቅዠት ነው የሚሆነው። የሁዳን የበላይነት በብዙሃን ላይ ተጭኖ እስከ መቼ ሊዘልቅ? የወያኔ ዘረኛ ፖለቲካ የኋላ ቀርነት ውጤት ከመሆኑም በላይ በመጨረሻም የወያኔን የራሱ ድቀትና ውድቀት የሚያረጋግጥ ይሆናል። ወያኔ ይህን አስከፊ ቅዠቱን ተግባራዊ ለማድረግ ሲፈራገጥ ሀገርን መጉዳቱ አልቀረምና በጊዜ ወያኔን እስከና አስከፊ ስርዓቱ ማስወገድ የዜጋ ሁሉ ግዴታ ሆኖ ይገኛል። ኢትዮጵያዊነትን በማረጋገጥና በዚሁም ዙሪያ ተሰባስቦ የወያኔን ጠባብ ብሔርተኝነት በማሸነፍ ኢትዮጵያን እናድን። የወያኔ ጠባብ ብሔርተኝነት የኢትዮጵያዊነትና የኢትዮጵያ ጠላት ነው። እንታገለው፣ እናስወግደው።
Thank you.